ወይዘሮ መሰረት አባገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም እራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
የፖሊስ መኮንን ነበር። ጀምሮ ብላ ነበር የሚሰራ እና የቤት መቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየሄደን ምናምን ነበር ብንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ የትልቋ ቤት ውስጥ ያለውት ልጅ እኛን ሰባት ልጆቿን ከጉያ ላለመነጠር ነው ምንም ገቢ ላትን እናቴ ወርቋን እየሸጠች እቃውን እየሸጠች ስትጨርሳ የተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ በአስራ አምስት አመቴ ነው በአስራ ስድስት አመቴ ልጅ ትወልድ ትምህርት ቤት ለመሄድ ስል ልጄን እያዝኩ እናቴ ቀይ እየወሰድኩ እንደውም ሌላ ጣጣ መጣሁባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መታጠፊ በቋጣጎች ሴቶችና ህጻናትን ህይወት መሰረት ለማድረግ የተቋቋመ አገልግሎት ድርጅት ነው። ሴቶች ተገዳ ወይ ተታላ በወጣትነት እድሜዋ ልጅ የወለደች እና በመውደዷ ምክንያት ሰላማዊ የተነጠበች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀነስተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉ እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስት ወይም ታመጣቸዋለች ወይ የሩቅ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁፎ ደግሞ ሰራተኝነት የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ሲወስድ መምራት ይጀምራሉ። በሽታ ይደርሰዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤች አይቪ ኤድስ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወዱ ስለራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች በዘገባቸው መጀመሪያ የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት እና እኛ እንዲሁም ይሄ አንቺ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት በተቻለ ለኮሚኒቲው ያገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮ። ያችንነት ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። እዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዳዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህፃናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ እዚህ በኋላ በፍጹም አለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም፣ በቃ ጥሩ ዜጋ ዜጋሌቶች በቂ እናትና አባቴን ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት ዕቃና የ3 ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ኪራይ መከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ቦታ ነው ይወት ምንም አረጋልም። የልጆቼን ይወት ማቆየት ስላለብኝ ወጣሁ። ባለት ወጣሁ። ባለት አገኘችኝ። ባላገኘችኝ ሰዓት ላይ ብዙ ነገሮች ቤት ኪራይ ከፍላልኛለች፣ ቡካ ያርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አርጋልኛለች። የምግብ ድጋፍ ምናምን አድርጋ ቤት ተከራይታ ከጎዳና ይወት አውጥታኛለች። ተለይ ሳሰልጥነኝ 1500 ብር ነው የሰጠችኝ ለኔ ማለት ነው። መጀመሪያ ያ 1500ዋ ማለት ነው በብዙ ነገሮች ከ500ዋ በጣም ብዙ ነገር ለውጣለች። ለ በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረኩ ጀርቻር ጀርችራለሁ፣ ቆሎ ሸጣለሁ። በዛች በዛች ነገር ታሪክ ለውጣልኛለች። ለኔ አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
በተመሳሳይ የ2 ልጆች እናት የሆነችው ና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና 2 ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች።
ከዛሬ 10 ዓመት በፊት የ2 ልጆች እናት ያው በትዳር አለም ከባሌ ስለመጣለ እንደገናም ደግሞ አንድ ኗንም ልጅ እናቴ ስለሞተች የሚያሳደግ ሊንገር የለበት ሰዓት ምንም ነገር እንዳሌለኝ ማለት ነው። ጎዳና ላይ መውጣት ወደ ስለድሞ በወረዳ ደረጃ ነው። በቀበሌ ከተመለመሉ ሴቶች ከሻንጋሪነት በኋላ የተለያዩ አይነት ስልጠናዎችን በመውሰድ የመስክሎ ስልጠና፣ ዚስ ሚያዛያ ስልጠና፣ የንግድ ስልጠና፣ እነዚህ ሁሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ 5500 ብር ቻርት እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችን ህይወት በማስተካከል ትልቅ ለውጥ ያመጣሁት በባህሪዬም በልጆች ላይ በራሴ ላይ። ከዛ ውጭ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የቤተሰብ ክፍያዎች ከፈቱላቸው ይከፈሉላቸዋል፣ ዩኒፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው። ስለዚህ ለልጆቹ የሙሉ የጤና ሕክምና የልዩ ጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል። ይታከማሉ በግል ሆስፒታሎች ውስጥ ነው የምታከመው። ስለዚህ ምንም ነገር ሳይጎልብኝ ነበረ ስለተለተለ ነበረው። በጤና እንኳን መሀል ላይ ትንሽ በጤና ሁኔታ ነገሮችን አቁም ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከሰተው ወይም ደግሞ እናትና ልጅን ማቆያ ውስጥ በመስራት ላይ ይገኛለ ይላል። ምክንያቱም እኔ ባሳለፍኩትን ታሪክ እህቶች እንዳይደግሙት እያደረግኩ ስለሆነ በጣም ደስተኛ ነኝ።
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰናይ የሆነ ሰብአዊ ፍጥረት እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፈቃድ አገልጋዮቻችን ጠቁመውም የ1000 ብር ፕሮጀክታችንም ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና $5000 ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል 5 የሚጀመር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው።